አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍላችሁ የወንጌል ትምህርት የሞቱና የትንሣኤው ውጤት በሚል ርዕስ ላይ ተመሠረተ ይሆናል። ውድ አድማጮች፣ በዚህ ርዕስ ስር ጌታ ኢየሱስ ክርስቶስ በመስቀል ላይ ሞቶ ከተነሳ በኋላ የሰውን ልጅ ለማዳን በከፈለው መስዋዕትነት የተገኘውን ጥቅምና ትርፍ እንመለከትበታለን። የሰውን ልጅ ከኃጢአት ለማዳን ሶስት ነገሮች በጌታችን በኢየሱስ ክርስቶስ መከናወን ያለባቸው ጉዳዮች አሉ። እነሱም አንደኛ፣ ሰው ከሰራው ኃጢአት የተነሳ ከመጣበት ፍርድና ኩነኔ ሰውን ማዳን ነው። ሁለተኛ፣ ሰውን ከኃጢአት ኃይል ነጻ ማውጣት ነው። ሶስተኛ፣ ሰውን ኃጢአት ወደማይኖርበት መንፈሳዊ ወይም የክብር ህይወት ማድረስ ነው። ጌታችን ኢየሱስ ክርስቶስ ሰውን ከኃጢአት ከሚያስከትለው ኩነኔ ወይንም ፍርድ የሚያድነው በመስቀል ላይ በከፈለው የሞት መስዋዕትነት ሰውን ከኃጢአት ተጠያቂነት ወይንም ከፍርድ ከኩነኔ እንደሚያድን ተመልክተናል። ጌታ ኢየሱስ የሞተው ከፍርድ ሊያድነን ነው። የጌታ ቃል ስለዚህ ጉዳይ ሲናገር እንደዚህ ይላል። በዮሐንስ ወንጌል ምዕራፍ 3 ከቁጥር 4 14 እስከ 18 ላይ ብንመለከት ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በርሱ በሚያምን አይፈረድበትም። በማያምን ግን ባንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል እግዚአብሔር ቃል። በዚህ የወንጌል ዕውነት ውስጥ በጣም መሰረታዊ የሆኑ ነጥቦች ተወስተዋል። አንደኛው የሚያድነን ልጁን የሰጠን እግዚአብሔር ራሱ ተጠቅሷል። ሁለተኛ፣ ስለ ሰው ልጆች ሁሉ የተሰጠው የመዳኛው ምክንያት ኢየሱስ ክርስቶስ ተጠቅሷል። በሶስተኛ ደረጃ የሚድነው ሰው በደለኛው ሰው ራሱ ተጠቅሶ እንመለከታለን። በመጨረሻ በዚህ ደህንነት የሚገኘውን አንድ ከዘላለም ፍርድ መዳንን፣ ሁለተኛ የዘላለምን ህይወት ማግኘትንም ተጠቅሶ እንመለከታለን። ማዳን የሥላሴዎች ተግባር ስለሆነ በጌታችን በኢየሱስ ክርስቶስ የማዳን ሥራ አብ ልጁን ሰጪ ሲሆን ወልድ ተሰጪ፣ መንፈስ ቅዱስ ወልድ ሰው ሆኖ እንዲጸነስ በማርያም ላይ የጸለለ እንደነበረ እንመለከታለን። የሰው ልጅ ከኃጢአት ለማዳን አንዱ አምላክ ባልተከፈለ መለኮት በአብ በወልድና በመንፈስ ቅዱስ አዳኛችን መሆኑን እናያለን። ክብር ስሉስ ቅዱስ ለሆነ አብ ወልድ መንፈስ ቅዱስ ለአንድ አምላክ ይሁን። እግዚአብሔር ልጁ ለዓለም የሰጠው ዓለሙን እንዲሁ ስለወደደ ነው። ይህ ፍቅር የአንድ አምላክ ፍቅር ነው። ልጁን የሰጠው የሰማዩ አባት ለኛ መስዋዕት ሆኖ መከራን ተቀብሎ የሞተልን የኢየሱስ ክርስቶስ ፍቅር፣ ደግሞ ኢየሱስን በማመናችን የእግዚአብሔርን ፍቅር በውስጣችን አፍስሶ በውስጣችን ያደረው የመንፈስ ቅዱስም ፍቅርም የሚገለጥበት የመዳን ሥራ በወንጌል እንመለከታለን። ይህ አንድም ሶስትም የሆነው የአምላካችን ፍቅር ያለ ዋጋ የተወደድንበት ፍቅር ምክንያቱም ሆነ መነሻው መለኮት ብቻ ነው። ከሰው ወይንም በሰው የሆነ ምንም ነገር የለውም። ኢየሱስ ሰው እንዲሆን የሚመጣበትን ታሪክ እንኳን ስንመለከት አስደናቂውን የአምላክን ጸጋ እናያለን። ሔዋን ገና ኃጢአት እንደሰራች እግዚአብሔር ለሰው ልጅ የሰጠው ተስፋ እባቡ አሳስቷት ለባሏ መሳት ምክንያት እንደሆነች እናያለን። ሆኖም ግን እግዚአብሔር ተስፋ ሲሰጥ ከዘሯ የሚመጣ አዳኝ እንዳለ እንደተናገረ ስንመለከት እግዚአብሔር የበቀልና የፍርድ እንዲሁም የጸጋ ዓላማና ተስፋ በዚች በዳይ በሆነች ሴት ዘር ውስጥ እንደሚመጣ መናገሩ እጅግ የሚያስደንቅ ነው። እንዲሁም እስራኤልን ሲመርጥ እግዚአብሔር የተስፋው ዘር ኢየሱስ ክርስቶስ የሚመጣበትን ዘር ይስሐቅን ለአብርሃም የሰጠው አብርሃም የመቶ ዓመት ሳራም የዘጠና ዓመት ዕድሜ ሳላቸው ነው። የመውለድና ልጅ የመጽነስ አቅም ጨርሶ ባልነበራቸው ጊዜ ነበር ይህን ተስፋ የሰጣቸው። የተስፋው ዘር ኢየሱስ ለሚመጣበት የትውልድ ሐረግ ሰው ምክንያት ሆኖ እንዲቆጠር ያልፈለገው እግዚአብሔር ጌታችን እንደሚወለድ ለሰጠው ተስፋ ሰው ምክንያት እንዳይሆን በሚያደርግ ጸጋና አስደናቂ የምሕረት ሥራ ኢየሱስ የሚመጣበትን ትውልድ እንዴት እንዳዘጋጀ በመጽሐፍ ቅዱስ በሚደንቅ ሁኔታ እንማርበታለን። ይህንን በተመለከተ የጸጋው ዕቃዎች የምሕረቱ መግለጫዎች በሚል ርዕስ ወደፊት ትምህርት ያዘጋጀሁት ስላለ በዚያ ያንን እናያለን። ያለ ዋጋ የተወደድንበትን የሥላሴን ፍቅር በዋጋ አገኘሁት የሚል የወንጌል ብርሃን ያልበራለት ሰው ብቻ ነው። እግዚአብሔር ከጨለማ ያድናል፣ ዓለሙን እንዲሁ ወዷልና የሚለው የወንጌል ቃል ፍጹም ነፃ የሆነውን የአምላክን ጸጋ የምናይበት ፍቅር እንደሆነ የጌታ ቃል ያስተምረናል። ይህ የእግዚአብሔር ፍቅር የድርሰት ፍቅር ወይንም አድራሻ የሌለው ፍቅር አይደለም። እግዚአብሔር ዓለሙን፣ የሰውን ልጆች፣ አንተን፣ አንቺን የወደደበት ፍቅር ነው። የሚዘከር የሚታወስ ፍቅር አይደለም። የእግዚአብሔር ፍቅር ምግባችን፣ መጽናኛችን፣ የሕይወታችን ጉልበትና ክርስቲያን ሆነን ለመኖር ምክንያታችን ነው። የእግዚአብሔር ፍቅር በኃጢአታችን እንዳንኮነን ደግሞም ከአምላካችን ተለይተን እንዳንጠፋ ያደርገናል። ደግሞም የዘላለም ሕይወት አግኝተን ከወደደን ከሰማዩ አባት ጋር ከሞተልን ጌታ ካተመን ከመንፈስ ቅዱስ ጋር ለዘላለም የሚያኖረንና ይህንን ጸጋና ኃይል የሚያስገኝልን ፍቅር ነው። የእግዚአብሔር ፍቅር ዓላማው እኛ ኃጢአተኞቹ ነን፣ የእግዚአብሔር ጠላቶች ነን። ክብር ምስጋና ስሉስ ቅዱስ ፍጹም ለሆነው ለዘላለሙ አምላክ ለእግዚአብሔር ይሁን። ውድ አድማጮች፣ እያንዳንዳችሁን እግዚአብሔር እንዲሁ ይወዳችኋል። ይህ የተወደዳችሁበት ፍቅር እግዚአብሔርን ዋጋ ያስከፈለው ፍቅር ነው። ይህ ፍቅር በተግባር ወልድን ሰው ሆኖ እንዲወለድ ደግሞም በመስቀል ላይ እንዲሞት ያደረገው ፍቅር ነው። ይህ ፍቅር ወልድ ስለ ሰው ልጆች ከተቀበለው መከራ የተነሳ የተዋረደውን የሰው ዘር ገንዘቡ አድርጎ በሞት ኃይል ዘርቶ በትንሣኤ ኃይል የክብር ሕይወትን እንድናገኝ ያደረገ ፍቅር ነው። ይህ ፍቅር እስከ መስቀል ብቻ የሆነ አይደለም። ይህ ፍቅር ከመስቀል ባሻገር በትንሣኤ ኃይል ሰውን መንግሥተ ሰማያት የሚያስገባ በክርስቶስ አዲስ ፍጥረት የሚያደርግ ፍቅር ነው። በዚህ የፍቅር ወንጌል እርቅ እንጂ ጠብ አይዘራም። በወንጌል ሰላም ለእናንተ ይሁን እንጂ ስድብና የውርደት ቃል አይነገርም። በዚህ ወንጌል የሚበሰረው ብስራት ነው። ብስራቱ ኢየሱስ የራቀውን ያቀረበበት፣ የሞተውን ያስነሳበት፣ ኃጢአተኛውን ያጸደቀበት፣ ደካማውን ያበረታበት፣ ተስፋ ለሌለው ተስፋ፣ በጨለማ ላለው ብርሃን፣ ጠላት የሆነውን ያወዳጀበት የጸጋ የምሕረት የፍቅርና የሰላምና የምስራች ብስራት ነው። የጠብ ግድግዳ አፍራሽ የጨለማን ኃይል ደምሳሽ የሆነ ፍቅር ነው። ክብር ለእግዚአብሔር ይሁን። ውድ አድማጮች፣ ይህ ፍቅር ሥራ የሚሠራ እንጂ የሚዘከርና የሚወደስ ብቻ አይደለም። የምናምነውና የምንለወጥበት ከጨለማ ሕይወት ወደ እግዚአብሔር ልጅ የብርሃን መንግሥት የምንሸጋገርበት የሃይማኖት እርምጃ የሚያራምድና ኃይልና ጸጋ በረከት የሚያስገኝ ፍቅር ነው። ኢየሱስን ካላመነ ይህንን ማንም ሊያስገኝልን አይችልም። እግዚአብሔር ለሰው ልጆች ያለውን ፍቅር ለመረዳት ከተፈለገ አብ የሰጠንን ስጦታ ማየት ይጠይቃል። አብ ዓለሙን የሰው ልጆች የወደደበት ፍቅር የተገለጠው አንድያ ልጁን በመስጠት ነው። በሰማይና በምድር የተፈጠረውን ፍጥረት ሁሉ ለልጁ ነው የፈጠረለት። አንድ ልጁን እስኪሰጥ ድረስ ሰውን የወደደበት ፍቅር ልዩ ፍቅር ነው። አንድያ ልጁ ጌታችን ኢየሱስ ክርስቶስ ነው። እርሱ ሰማይና ምድርን የፈጠረ ጌታ ነው። በአባቱ እቅፍ የነበረ ልጅ ነው። እግዚአብሔር ልጁ ለእያንዳንዳችን ለመስቀል ሞት አልፎ እስኪሰጥልን ድረስ የወደደን አምላክ እግዚአብሔር ለሰው ልጆች ልዩ ፍቅር አለው። ይህንን ፍቅር ወደ ራሳችን አምጥተን እግዚአብሔር ምን ያህል እንደወደደ ማወቅና ማሰብ ልብ ማለት ይገባናል። ብዙ ሰዎች የሚጠይቁት ትልቅ ጥያቄ አለ። በሕይወታቸው ያለውን ጉድለት፣ የሰሩትን ኃጢአት በመመልከት እግዚአብሔር እንደኔ ያለውን ሰው አይወድም ይላሉ። እግዚአብሔር የሚጠላው ኃጢአታችንን እንጂ እኛን አይደለም። እግዚአብሔር ኃጢአታችንን የሚጠላበትን ጭካኔውንና እኛን የሚወድበትን ፍቅሩን የምናመዛዝነውም ሆነ የምንለካው በሰጠን ስጦታ ነው። እግዚአብሔር ኃጢአታችንን ስለሚጠላ ኃጢአታችንን እንዲያስወግድ ልጁን ላከልን። እኛ እንዳይፈረድብን በበደላችን ተኮንነን እንዳንጠፋ የዘላለም ሕይወት የሆነውን ልጁን ሰጠን። ከኃጢአት የሚያድነን እንዲሁም የዘላለም ሕይወት የሚሰጠንን ልጁን ስጦታ አድርጎ ሰጠን። ክብር ለእግዚአብሔር ይሁን። ተበዳዩ እግዚአብሔር በዳዩን የሰው ልጅ ለማዳን ይህንን ያህል ክፍያ መክፈሉ እጅግ የሚያስደንቅና የሚያስገርም ነው። ውድ አድማጮች ልብ እንበል፣ ይህ የሆነበት ትልቁ ምክንያትና ምስጢር ምንድን ነው ብለን መጠየቅ አለብን። አዳምና ሔዋን ያለ እግዚአብሔር እንደ እግዚአብሔር እንኖራለን ብለው የመረጡት ምርጫ እግዚአብሔርን አሳጣቸው። ሰው ለራሱ ማንነትና ለፍጡራዊ ሕይወት ተጋለጠ። ሰው እግዚአብሔር አልባ ሆነ። ያለ እግዚአብሔር እንደ እግዚአብሔር ለመኖር እችላለሁ ብሎ በመረጠው ምርጫ ራሱን ለፍጡራዊ ሕይወት አጋለጠ። ከተፈጠሩበት ዓላማ ሳቱ። ኃጢአት ዓላማን ወይም ግብን መሳት ነው። በግሪኩም ሆነ በዕብራይስጡ ኃጢአትን ለመናገር በአብዛኛው የሚጠቀሙበት ቃል ዓላማን ወይም ግብን መሳት የሚለውን ትርጉም የሚያሳይ ነው። ኃጢአት ሰው ከአምላኩ ተለይቶ የሚኖረው ፍጡራዊ ሕይወት ነው። ከእግዚአብሔር ጋር ሊኖር የተፈጠረ ሰው ከተፈጠረበት ዓላማ የሳተ፣ ሰውን ሰዋዊ ለሆነ ማንነቱ ያጋለጠ፣ ብርሃን ከሆነ አምላክ ለይቶ ጨለማ ለሆነ ፍጡራዊ ሕይወት የዳረገ ነው። ጨለማ ያለ እግዚአብሔር የሆነ የፍጡር ፍጡራዊ ሆኖ የሚኖርበት ሕይወት እንደሆነ የእግዚአብሔር ቃል ያስተምራል። ሰው ያለ እግዚአብሔር ሊኖር በራሱ ማንነት ላይ የተመሰረተ ሕይወት እንዲኖረው አልተፈጠረም። ሰው በእግዚአብሔር ክብር ሊኖር እንጂ በራሱ ክብር ሊኖር ሆኖ አልተፈጠረም። ለዚህ ነው ቅዱሱ መጽሐፍ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል የሚለው። የጎደለን የሰው ክብር አይደለም፣ የእግዚአብሔር ክብር ነው። ሰው መተላለፉን መሳሳቱን ብቻ ማየት የለብንም። የጎደለውን የእግዚአብሔርን ክብር ማጣቱን ችላ ማለት አይገባንም። እግዚአብሔር ለሰው ልጅ ያለው ትልቅ ዓላማና እቅድ ምን እንደሆነ የጌታ ቃል ይናገራል። እንዲህ ሲል ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆችም ስራ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተወምና፣ አሁን ግን ሁሉ እንደተገዛለት ገና አናይም ይላል ዕብራውያን ምዕራፍ 2 ከቁጥር 6 ጀምሮ እስከ 8። ይህ የክብርና የምስጋና ዘውድ ሊጫንለት የተገባው ሰው ከኃጢአት የተነሳ ከእግዚአብሔር በመለየቱ ሁሉ ሊገዛለት ሲገባው አሁን ምንም እንደተገዛለት አይታይም ይላል። ሰው ሊገዛ በተፈጠረበት ዓለም ዛሬ ሰይጣን የዚህ ዓለም ገዢ ሆነ። ሰው በሞት ፍርሃት ለሰይጣን ማስፈራራት ራሱን ያስገዛ የጨለማ እስረኛ ሆነ። ሰው የክብርና የምስጋና ዘውድ ተጭኖ በእግዚአብሔር እጅ ስራዎች ሁሉ ላይ ወደ ተሾመበት ማዕረግና ስልጣን ማን ይመልሰው? ለዚህ ጥያቄ ትክክለኛ መልስ ይኸው ክፍል ሲሰጠን እንደዚህ ይላል በቁጥር 9 ላይ፣ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና ዕብራውያን ምዕራፍ 2 ከቁጥር 9 እስከ 10። ጌታ ኢየሱስ ክርስቶስ ሰውን ለማዳን የሰራውን ስራ ብቻ ማሰብ ትልቅ ስህተት ነው። የሰውን ልጅ ለማዳን ጌታችን ካደረጋቸው ነገሮች ሁሉ ዋጋም ሆነ ውጤት እንዲኖራቸው ያደረገው ጌታችን ስለ ሰው ልጆች ሲል ሰው መሆኑን አበክረን ማሰብና ልብ ማለት አለብን። የሰው ልጅ ተዋርዶ ወዳለበት ስፍራ ወርዶ ሰውን ወደ ክብር ስፍራ በትንሣኤ ኃይል በክብር ከፍ ከፍ ማድረጉን ማየት ካልቻለን የጌታን ውለታ ባጎደለ የወንጌል እይታ እንሞላለን። ነቢዩ ኢሳይያስ ወንድ ልጅ ተሰጥቶናል እንዳለው ይህ የተሰጠን ወንድ ልጅ የሰውን ልጅ ሁሉ እድል ፋንታ የሚወስነው በማንነቱ ነው። የሰራቸው ስራዎች ዋጋም ሆነ ቫሊዩ የሚኖራቸው እድል ፋንታችንን ወሳኝ ያደረገው ማንነቱ ነው። ውድ አድማጮች እደግመላችኋለሁ፣ ጌታችን የሰው ልጅ እድል ፋንታ የወሰነው በማንነቱ ነው። የሰውን ማንነት ገንዘቡ ባደረገ ትስብእት በምድር ላይ ኖሮ ሰው የሚሞተውን ሞት በሕይወት ኃይል ድል ነስቶ ሰው ያጣውን ለሰው የታቀደውን የክብርና የምስጋና ዘውድ ስለ ሰው በላዩ ላይ የጫነ ጌታ ስለሆነ ነው። የሰውን ነገር ከራሱ ላይለይ ለዘላለም በማንነቱ ሰውንና እግዚአብሔርን አቆራኝቶ በክብር የተነሳና ከፍ ከፍ ያለ ጌታ ነው። ክብር ለስሙ ይሁን። ከጌታ ማንነት ጋር መዳናችን እንደ ተቆራኘ ስንመለከት መዳን ኃጢአትን ይቅር የመባል ጉዳይ ብቻ ሳይሆን ወደ ክብር የመምጣትም ምስጢር ያለው የከበረና ታላቅ የሆነ ነገር መሆኑን እንመለከታለን። ብዙ የስተት ትምህርቶች የሚያጎድሉት ይህንን ታላቅ የወንጌል እውነት ነው። ጌታችን ለሰው የሆነውን አንዳንዱ እስከ መስቀል ድረስ ብቻ በማድረግ ከትንሣኤ በኋላ ጌታችንን ከሰው የሚያራርቅ የጨለማ ወንጌል ይሰብካሉ። ሰው በኃጢአት ምክንያት ያጣው ክብር የእግዚአብሔር ክብር ነው። ይህንን ክብር ጌታችን የሚያስገኝልን ስለ ኃጢአታችን በመሞት ብቻ ሳይሆን ዕዳችንን ከከፈለ በኋላ እኛን ከላይ በወንጌል እውነት እንዳነበብኩላችሁ ወደ ክብር በማስገባት ማጠናቀቅ አለበት። ብዙ ልጆችንም ወደ ክብር ሲያገባ ተብሎ እንደተጻፈለት ይህ ክብር ራሱ ጌታችን ሟች ለሆነው ለሰው ልጅ ማንነት ራሱ ትንሣኤና ሕይወት በመሆን መለኮትነቱ ለወሰደው ገንዘቡ ላደረገው ለትስብእቱ ክብር እንዲሆን በማድረግ ነው። ሰው ያጣውን የእግዚአብሔርን ክብር በራሱ ማንነት በእግዚአብሔር ልጅነቱ በትንሣኤ ገልጦ ሟች የነበረውን የሰው ማንነት የማይሞት በእግዚአብሔር ልጅ ክብር ሕያው ይሆን አድርጎ አስነሳ። ክብር ለእግዚአብሔር ይሁን። ክብር ለታረደው በግ ይሁን። በጌታ በኢየሱስ ሞት የበደላችን ሞት ዕዳችን ተከፈለ። በጌታችን ትንሣኤ ያጣነውን የእግዚአብሔርን ክብር በትንሣኤ አለበሰን። በጌታ ትንሣኤ ለሰው ልጅ ክብር የሆነውን ጌታችን ኢየሱስ ራሱ በእግዚአብሔር ልጅነቱ በመለኮትነቱ የሰው ልጅ የክብር ልብስ ሆነ። ክብር ለእሱ ይሁን። ከሞት ሲነሳ በኃይል እግዚአብሔር ልጅ ሆኖ ሲገለጥ ጌታችን የተዋረደውን ሥጋችንን ክቡር ሥጋውን አድርጎ በማስነሳት እንደሆነ ወንጌል ያስተምረናል። ስለሆነም ጌታችን የክብር ማግኛ ዋስትናችን ሆኖልናል ማለት ነው። በትንሣኤው የክብር ማግኛ ዋስትናችን ሆኖልናል። ቃሉ እንደዚህ ይላል በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 48 እስከ 49 የእግዚአብሔር ቃል ሲናገር መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው ይላል። አዳምንና የአዳምን ልጆች ሲናገር ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ኢየሱስ ሰማያዊው አሁን ከሞት ከተነሳ በኋላ ባለው በዛ በሰማያዊ ማንነቱ የተገኘውን የሱን መልክ እንድንመስል ያለብሰናል። ክብር ለእግዚአብሔር ይሁን። ደግሞም በአንደኛ ዮሐንስ 3:2 ላይ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም፣ ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለንና። ጌታ ኢየሱስን የመምሰል ዕድል ኢየሱስን ለሚያምኑ ሁሉ የተሰጠ ተስፋ ነው። ክብር ለእግዚአብሔር ይሁን። ጌታችን ከሞት ሲነሳ ያገኘው ክብር ከሞተላቸው ሰዎች ጋር የተቆራኘ ክብር ነው። ሞቱ ለሰው ልጆች እንደሆነ መክበሩም ለሰው ልጆች ነው። ቃሉ እንዲህ ይላል እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ልብ በሉ አድማጮች፣ በአብ ክብር ከሙታን እንደተነሳ ያጣነውን ክብር ይዞ እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ። አዲሱ ሕይወት ክርስቲያኖች የሚኖሩት ሕይወት የክብር ሕይወት ነው። ሮሜ ምዕራፍ 6 ቁጥር 4 እንደዚሁም የእግዚአብሔር ቃል ሲናገር እንደዚህ ይላል በዕብራውያን ምዕራፍ 2 ከቁጥር 9 እስከ 12 ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ ከላይ እንዳነበብነው የክብርና የምስጋና ዘውድ ተጭኖ እናየዋለን። ይህ የክብርና የምስጋና ዘውድ ጌታችን ተጭኖ በእምነት የምናየው ለምንድን ነው? በዚሁ ክፍል ላይ በቁጥር 10 ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና። እንደውም ይድነቃችሁ ውድ አድማጮች በቁጥር 12 ላይ የሚቀድሰውና የሚቀደሱት ሁሉ ካንድ ናቸው ከኢየሱስ ክርስቶስ ማን ይለየናል እንዳለው ሐዋርያ ጳውሎስ የሚቀድሱትና የሚቀድሰውና የሚቀደሱት ካንድ ናቸው ማንም ሊለየን ከኢየሱስ አይችልም እኛና ኢየሱስ ተቆራኝተናል እስካመን ነው ተስፋ አስካረግነው ድረስ ክብር ለእግዚአብሔር ይሁን ጌታችን ከሞት መከራ የተነሳ ውድ አድማጮች የክብርና የምስጋና ዘውድ የተጫነው ለምንድን ነው? ቃሉ እንደሚነግረን ብዙ ልጆችን ወደ ክብር ለማምጣት ነው። እርሱ የተጫነው የክብርና የምስጋና ዘውድ ከሰው ጋር እንዴት እናያይዛለን? የጌታ ቃል የሚቀድሰውና የሚቀደሱት ካንድ ናቸው ስለሚል የተያዘን እንደሆነ እንመለከታለን። ቀዳሻችን ኢየሱስ ተቀዳሾቹ በርሱ የምንታመን ክርስቲያኖች ነን። እንግዲህ ልብ እንበል ውድ አድማጮቻችን በቀራኒው መስቀል ላይ ሞቶ የነበረው የእግዚአብሔር ልጅ የሰው አዳኝነቱ ከማንነቱ ጋራ በእጅጉ የተያዘ እንጂ ከሰራው ሥራ ጋራ ብቻ የተያዘ እንዳልሆነ እናያለን። የተቀበለው መከራና የሞተው ሞት የኛን ኃጢአት በመሸከሙ የመጣ ነው። የተነሳው ትንሣኤ ከርሱ የተነሳ የተገኘ የክብር ህይወት ነው። የርሱን ለኛ ሊያደርግ የኛን የራሱ አድርጎ ተቀበለ። ማድረጉ ሞተ። የሱ ለኛ እንዲሆንልን በክብር ተነሳ። ክብር ለታረደው በግዮ። ጌታ ኢየሱስ አሁን በሰማይ ሳለ ከሰው ጋራ የተያዘ ማንነቱ ስራውንና ስልጣኑን ክዶ የሚያስክድ ወንጌል ከእግዚአብሔር አይደለም። ስለሆነም እውነተኛ በሆነ የወንጌል እውነት ላይ ሃይማኖታችን መመስረት የምንሻው ሁሉ ጌታችን ሰውን ለማዳን ከድንግል ማርያም በነሳው ትስብእቱ በሞቱ አዳኝ ነው እንደምንል ሁሉ በትንሳኤው አዳኛችንና መመኪያችን ነው። ክብር ለስሙ ይሁን። ለዚህ ነው የተባረከው የወንጌል እውነት እንዲህ የሚለው ሮሜ ምዕራፍ 15 ቁጥር 7 ላይ እግዚአብሔር ቃል እንዲህ ይላል ስለዚህ ክርስቶስ ለእግዚአብሔር ክብር እንደ ተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ጌታችን ኢየሱስ ክርስቶስ በሱ የሚያምኑትን ለእግዚአብሔር ክብር እንደ ተቀበላቸው የእግዚአብሔር ቃል ይናገራል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከመሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። እንደዚሁም ውድ አድማጮች በኤፌሶን ምዕራፍ 1 ቁጥር 6 ላይ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። የተሰጠን ጸጋ የክብር ጸጋ እንደሆነ ይናገራል። በየለቱ ህይወታችን የጌታን ክብር እንደመስታወት ልናብለጨልጭ እድል እንደተሰጠን ይናገራል። ይህ ክብር ወደፊት ጌታችን ዳግመኛ ሲመጣ ይገለጣል፣ በሙላት ይገለጣል። በሮሜ ምዕራፍ 8 ቁጥር 18 ላይ ለኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ውድ አድማጮች ኢየሱስ ክርስቶስ አድራሻ ያለው ውጤቱ ክብር የሆነ የማዳን ሥራ ሊሰራልን ነው ሰው የሆነው። ነገር ግን በአዳም ምክንያት ያጣነውን የእግዚአብሔርን ክብር ሊያስመልስልን ብቻ ሳይሆን ከመጀመሪያው አዳም ከርሱ በእጅጉ የላቀና የከበረውን የእግዚአብሔርን ክብር ሊያስገኝልን ነው የሞተው። ክብር ለእግዚአብሔር ይሁን። እንግዲህ ይህንን ምስጢር ከላይ ካነሳነው ጥያቄ አንጻር እንመልከተው ውድ አድማጮች ኢየሱስን የሚያህል አምላክ ስለ ሰው ልጅ መከራ ሊቀበል ሰው ሊሆን ለምን አስፈለገ? እግዚአብሔር ከመላእክቱ መካከል አንዱ መልአክ እንዲያደነ ለምን አላከም? ልብ እንበል፣ ሰው የበደለው እግዚአብሔርን ነው። ተበዳዩን እግዚአብሔርን የሚመጥን ደግሞ በዳዩን ለመወከልም ከበዳዩ ጋራ የባህሪ መጋራት ያለው አዳኝ ያስፈልግ ነበር። እግዚአብሔር በመሆኑ የእግዚአብሔርን ጽድቅ አስቆጠረልን። እግዚአብሔር በመሆኑ በኃጢአት ምክንያት ያጣነውን የእግዚአብሔርን ክብር አስገኘልን። እግዚአብሔር በመሆኑ ባቀረበው መስዋዕት እግዚአብሔርን ደስ የሚያሰኝ መስዋዕት ሆነልን። ሰው በመሆኑ በደላችን የሚያመጣብንን ሞት ሞቶ የሞት ዕዳችንን ሻረልን። ሰው በመሆኑ በሞት ላይ በነበረው ስልጣን የሚያስፈራራንን ዲያብሎስን ሽሮ የሞትና የሲኦል መክፈቻን በእጁ ያዘልን። እኛ የምናምነው ኢየሱስ ሰው ብቻ አይደለም። እኛ የምናምነው ኢየሱስ ፍጹም አምላክና ፍጹም ሰው ሆኖ የበደላችንን ሞት ሞቶ በትንሣኤ ኃይል ወደ ክብር ያገባን ፍጹም አምላክና ፍጹም ሰው የሆነውን የእግዚአብሔርን ልጅ የናዝሬቱ ኢየሱስ ክርስቶስን ነው። ዛሬ ትክክለኛ በሆነው የወንጌል እውነት በቀራኒው መስቀል ላይ ዕዳችንን ከፍሎ በትንሣኤ ወደ ክብር ያስገባንን ኢየሱስን በሞቱም በትንሣኤውም አዳኝ መድኃኒት ተስፋና አለኝታችን መሆኑን አምነን ለመኖር እግዚአብሔር ጸጋ ይስጠን። የሰማችሁትን ለደህንነታችሁ ያድርግላችሁ። በኢየሱስ ክርስቶስ ስም